ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። ታሙስ ይሁን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። ዛሬ የመዝናኛውን ዓለም የሚቃኙ መሰናዶዎችን እናስደምጣችኋለን። በየጣልቃው ጥም ሙዚቃዎችን ማጫወቱንም ማንዘነጋውም አስቀድመን በቅርቡ ስለተደረገ የእጅ ስልክን በመጠቀም የተሰሩ ፊልሞች የተወዳደሩበትን ኪነጥበባዊ መድረክ የተመለከተ ዘገባ እናስተማችኋለን። ኤደን ገረመው አስተናግዳለች።
የመጀመሪያው ስልክ ሰዎች በተለያዩ ቦታዎች ላይ ሆነው በድምጽ መልእክት እንዲለዋወጡ ከተሰራ በኋላ ስልኮች ከመጀመሪያ ፍጥነታቸው በእጅጉ ተቀይረዋል። በተለይም ባለፉት 2-10 ዓመታት ከበይነ መረብ ልቀት ጋር ተያይዞ በእጅ ስልኮች መገበያየት፣ መታየት፣ ፎቶና ቪዲዮ ማንሳት፣ ማህበራዊ ሚዲያዎችን መጠቀም የመሳሰሉት ነገሮች ሰዎች ከእጅ ስልካቸው ውጪ መንቀሳቀስ እንዲያዳግታቸው አድርጓል። አሁን ታዲያ በተለይም ከካሜራዎቹ ጥራት መጨመር ጋር ተያይዞ ሰዎች ከያሉበት ሆነው የገረጻቸውን ማጋራት ብቻ ሳይሆን የሙሉ ጊዜ ፊልም መስራትም ጀምሯል። ይህን እንቅስቃሴ የሚያበረታቱ የተለያዩ ተቋማት ቢኖሩም በስማርት ስልኮች የሚሰሩ ፊልሞች የራሳቸው ፌስቲቫል ኖሯቸው ባለም አቀፍ ገበያ ላይ መቅረብ ከጀመሩ ሰነባብቷል። ከነዚህ ፌስቲቫሎች መካከል አንዱ የሆነው ስማርት ፊልም ፌስት እንደ አውሮፓውያን አቆጣጠር በ2016 ዓ.ም የተጀመረ ሲሆን እንደ አውሮፓውያን አቆጣጠር በ2020 እና በ2021 ዓ.ም በኮቪድ-19 ወረርሽኝ ተቋርጦ አሁን በድጋሚ ተጀምሯል። ከ10 ቀናት በፊት በአዲስ አበባ 4ኛ ዓለም አቀፍ ፌስቲቫሉን አካሂዷል። ሚካኤል ለርሳቸው የዚህ ትዕይንት መርሃ ግብር አስተባባሪ ነው።
ስማርት ፊልም ፌስቲቫል ማለት በስማርት ስልኮች የተቀረጹ አጫጭር ፊልሞችን የሚያሳይ ወይም ሴሌብሬት የሚያደርግ ፌስቲቫል። ለምንድን ነው ይሄ ፌስቲቫል መፈጠር ያስፈለገበት ምክንያት ብለሽ መጠየቅ ከሆነ ከእንግዲህ የመጀመሪያው ስማርት ስልክ ከተፈጠረ ጊዜ ጀምሮ ራሱን ኢቮልቭ እያደረገ ወይም አፕዴት እያደረገ አዳዲስ ቨርዥኖች እየመጡ አዳዲስ የካሜራ ኳሊቲዎች እየመጡ ይገኛል። አሁን ባሉበት ጊዜ ደግሞ ኦልሞስት ከኤክስፐንድ ውድ ከምንላቸው ካሜራዎች ፕሮፌሽናል የምንላቸው ካሜራዎች ባልተናነሰ ፊልሞችን ሌሎች ነገሮችን መቅረጽ ችለዋል እና እነዚህ ነገሮች ደግሞ በሁላችንም እጅ ወይም በሁሉም ሰው ኪስ ውስጥ የሚገኙ ነገሮች ናቸው። ስልክ የሌለው በዚህ ሰዓት ማግኘት ከበድ ያለ ነገር ነው የሚሆነው እና በዛም አልፎ ደግሞ የተለያዩ አይነት ወይም ጥራት ያላቸው ካሜራዎች የተለያየ ብራንድ ያላቸው ስልኮች አለማችን ላይ አሉ። አለማችን ላይ ካሉት 7 ቢሊዮን ህዝብ በላይ ካለው ስማርት ስልክ የሚጠቀሙ ከግማሽ በላይ የሚሆነው ስማርት ስልኮች አሏቸው። እነዚህ ሰዎች በሙሉ ደግሞ በኪሳቸው አንድ ፉል የሆነ ፕሮዳክሽን ስቱዲዮ ነው ይዘው እየዞሩ ያሉት ማለት ነው። ሁሉም ሰው ደግሞ አንድ የሚናገረው ስቶሪ አለው። ሁላችንም ታሪክ አለን። ሁላችንም የሆነ ታሪክን እናገራለን ብለን እናምናለን እና ይሄ ፕላትፎርም ወይም ይሄ ፌስቲቫል ዋና አላማው የሁላችንንም ታሪክ በራሳችን መናገር በምንፈልገው ልክ በጀት ሳይገድበን ሪሶርስ ሳይገድበን እዛው ኪሳችን ውስጥ ስለሆነ ያለው ለነዚህ የሚሆኑ ደግሞ ታሪክን የመናገር ጉዳይ ዲሞክራታይዝ መደረግ አለበት ለሁሉም ህዝብ equally እኩል በሆነ መልኩ መቅረብ አለበት ከሚል ሳቢ ተነስቶ በ2016 ዓመተ ምህረት ዋሽንግተን ዲሲ ውስጥ ተከንሶ በ2017 ዓመተ ምህረት የመጀመሪያውን ፌስቲቫል እዛ ዋሽንግተን ዲሲ ውስጥ ነበር ተደርጎ የነበረው።
የፊልም ጥበብ ውስጥ ለመሳተፍ ዕውቀትና ፍላጎት ያላቸው ሰዎች በሙሉ ክህሎታቸውን ማዳበርና ተለይተው መውጣት ይችላሉ ይላል ሚካኤል። የፌስቲቫሉ ትልቁ ግብም እነዚህ ፊልሞች ዓለም አቀፍ ይዘትና ተደራሽነት እንዲኖራቸው ማድረግ እንደሆነም ያስረዳል።
ከ2019 ከፓንደሚክ በፊት የነበረው ሁኔታ እንዴት ነው? ከ130 በላይ የሚመንበራ የተሳተፉበት በዛ ውስጥም ከ4000 በላይ የሚሆኑ ፊልሞች ኖስተም ለኛም ከተውልን የነበረው ሰም ተደርገው የነበሩት ማለት ነው። በዚህ ሁኔታ ውስጥ ፕሮፌሽናል ፊልም ሰሪዎች ወይም አማተር ፊልም ሰሪዎች ለኛ የምንከፍለው ሁሉ ለሁሉም ክፍት ነው። ዓለም ላይ አለ። ለሁሉም ክፍት የሆነ ፌስቲቫል የውቀት ሌቭል ወይ የእንትን ቦታ ብለን የገደብ ነው ነገር የለም። የምን ያው በኋላ የአዋርድ ሰርሞኒው ላይ ሲደርሱ የሚያሸንፉት በሚመረጡበት ሰዓት በኤክስፐርቶች ይሆናሉ ያንን ነገር የምናደርገው የሚሆነው እንጂ ከዛ ውጭ ያለው ለሁሉም ሰው ክፍት ነው። የእድሜ ገደብ የለው። የፕሮፌሽናሊዝም ልኬት የለው። ማነው ገደብ የለው። ሁሉም ሰው መስራት የቻለ በሙሉ ስቶሪ አለኝ ብሎ ታሪክ አለኝ ብሎ የሚያቀርብ በሙሉ ለሁሉም ክፍት የሆነ የምንቀበለው ነው ማለት ነው። እኛ ምንድን ነው በዓለም ደረጃ ግሎባሊ እየመጣ ያለ ትሬንድ አለ። እኛ ብንፈልገውም ባንፈልገውም እየመጣ ያለ ትሬንድ አለ። ይህንን ትሬንድ እስፔሻሊ ደግሞ ለአፍሪካ ብሎም ለኢትዮጵያም ዓለም በአጠቃላይ ለሁሉም ሀገራት ላይ ላሉ ህዝቦች የሚጠቅም ነገር ነው። ምክንያቱም የተለያዩ ሶሻል ሚዲያ ፕላትፎርሞች የተፈጠሩ ነው ወይ ኮንተንቶች ሰው እዛ ላይ ተጭነው አብዛኛው ማህበረሰብ የሚያይበት ነገሮች የተፈጠሩ ነው ያሉት። እነዚህ ነገሮች በተፈጠሩ ቁጥር ደግሞ የአንድ ሀገር ህዝብ ወይም ለምሳሌ አፍሪካ ውስጥ ያለ ከሌላ ኮንቲነንት ወይም ሌላ ሀገር ላይ ከሚኖር ሰው ሊገናኝ የሚችለው በእነዚህ ፕላትፎርሞች ከሆነ እዚህ ላይ ደግሞ የምናገኛቸው የተለያዩ ኮንቴንቶች ናቸው። የተለያዩ ቪዲዮዎች ወይም ፎቶዎችም ሊሆኑ ይችላሉ። ግን መሰጅ ታሪክ የሚናገሩ ሀሳብ ያላቸው የሆኑ ኮንቴንቶችን ነገር የምናገኘው እና ይሄ ግሎባል ትሬንድ ላይ ያለንበት እንትን ነው። ይሄን ደግሞ አሁን በዩዘር ደረጃ ዓለም ላይ ሊሆን የዩቲዩብን ተጠቃሚ ኮንተንት ክሬተርን ብለን ብናየው፣ በኢንስታግራምም በኩል በፌስቡክም በቲክቶክም ብናየው ሁሉም እያንዳንዱ ግለሰብ ፕሮፌሽናል ካሜራ ጠምዶ ዳይሬክተር ኑሮት ካሜራማን ጋፈር ብለን ልብን ይዘው ሂውጅ ነው ትልቅ ነው አይደለም ይሆን። በዛን ያክል ሁላችንም ደግሞ ያንን የሚያህል የፋይናንሻል አቅም ላይኖረን ይችላል። ያንን ነገር ለማሳለጥበት ወይ ለሰራበት የሚችል ፋይናንሻል አቅም አይኖረን። እጃችን ላይ ያለችው አንድ ስማርት ስልክ ግን እቺ ካለችው እኔንም አንቺንም እንደምታገናኘናለች። በቪዲዮ ኮል ቁጭ ብለን እንደምናወራው ይሄኛውን ደግሞ እኔ የምፈልገው ታሪክ እኔ መናገር የምፈልገውን ታሪክ ባጭር ፊልም ወይም በፊልምም ደረጃ ሊሆን ይችላል በተለያዩ ኮንቴንቶች ደረጃ የምፈልገውን ታሪክ ገንቢ ቢሆኑ ጥሩ ናቸው። ኢሜጅን ስለሚገነባ የሆሊውድ የፈጠረውን ኢንፍሉዌንስ እንደምናውቀው ሁሉ የተቀረውም የአፍሪካ ኮንቲነንትም የአፍሪካ ሀገርም ሌሎችም ሀገራት በዚህ ይህንን የተፈጠረውን የመደላድል በመጠቀም የራሳቸውን ታሪክ ለዓለም የማስተዋወቅ አቅሙን በደንብ ያጎለብታል ብለን እናምናለን። ለዛም ነው እዚህ ውስጥ የገባ ነው። አንድ ዓለም ላይ እየተፈጠረ ያለውን ግሎባል ትሬንድ አንደርስታንድ ከማድረግ፣ ሁለት ደግሞ የራስን ኢሜጅ የራስን ታሪክ በራስ ከመናገር አንጻር ያለውን ሴሌብሬት ለማድረግ በሚለው ነው። ምክንያቱም ሁሉም ያለውን ታሪክ ሁሉም ፕሮዳክሽን ስቱዲዮ ገዝቶለት ሁሉም ፕሮፌሽናል ካሜራ ኖሮለት በዛን ያህል ሌቭል አይሰራም እና አይ ዶንት ቲንክ ዓለም ላይ ያን የሚያክል አቅም አለን ብዬ ስለማላስብ ማለት ነው። ይሄ የኔ የግሌ ሀሳብ ነው እና ያን ያህል የማይኖር ከሆነ አንድ ሰው ግን ውስጡ የራሱ ሀሳብ ካለው ያንን ሀሳብ እንዴት አድርጎ ይናገረው። ይሄን ደግሞ ቴክኖሎጂ ጥሩ መደላድል ፈጥሮለታል።
ስማርት ፊልም ፌስቲቫል ከተለያዩ የአፍሪካ፣ የአውሮፓና የእስያ ሀገራት የተውጣጡ ባለሙያዎች የተሳተፉበት ሲሆን ከዚህ በተጨማሪም በዘንድሮ ፊልም ላይ ተሳታፊዎች በዘሌማን ፊልም ፕሮዳክሽን አማካኝነት የፊልም ፕሮዳክሽን ስልጠና ማግኘታቸውንም ሚካኤል ጠቅሳል።
እዚህ ስናመጣው ለኛ ሀገር ወጣቶች ፊልም ሰሪዎች፣ ፊልም ባለሙያዎች ፌስቲቫል ከመሆኑ ያለፈ ነገር ምን አዲስ ነገር ይዘን መጣን ነው ዋናው ትልቁ ነገር የሚሆን። ለኛ ሀገር ወጣቶች አንድ የአክሰለሬተር ፕሮግራም ጀምረናል። ኢናጉራል ፕሮግራሙ ወይም ደግሞ የመጀመሪያው ፕሮግራሙ ነው። ሞዴሉ ከኖርም የቢዝነስ ስታርታፕ ሞዴል አለ ወይ ሀሳባቸውን የቢዝነስ አይዲያቸውን አምጥተው የቢዝነስ ፕሮፖዛልም ተጽፎ ምናምን የተለያዩ ኤክስፐርቶች መጥተው ሀሳባቸውን የሚያጠናክሩበት ወደ ተሟላ ቢዝነስ የሚቀየርበት የስታርታፕ ሞዴል አለ። ያንን ሞዴል በመያዝ ለክሪኤቲቭ ኢንዱስትሪው ደግሞ እንደዚህ አይነት መደላድል አልተፈጠረም እስከዛሬ ድረስ፣ አይደለም ለኢትዮጵያ በዓለም ላይም እንደዚህ አይነት ሞዴል እስካሁን ድረስ አልተሰራበትም። ይህንን ሞዴል ለኢትዮጵያ ብሎም ለአፍሪካ ሪፕሊኬት ማድረግን ወር ደግሞ ማባዛትን ስናስብ ብዙ ያልተነገሩ ታሪኮች አሉ። አንድ ለተኛ ብዙ ስራ መፍጠር የሚችል ኢንዱስትሪ ነው። የክሬቲቭ ኢንዱስትሪ የምንለው ወይም የኢንተርቴንመንት ኢንዱስትሪ የምንለው ብዙ ስራ መፍጠር የሚችል ነው። ሁለት ሶስት በኢትዮጵያ ብሎም በአፍሪካ የወጣቶች ቁጥር ትልቅ ነው ወይም ብዙ ነው። ስለዚህ እነዚህ ወጣቶች በሙሉ በክሬቲቭ ኢንዱስትሪ ስራ እንስጣቸው ይባል የሚጠይቀው ሪሶርስ ባጀት ትልቅ ሊሆን ይችላል። ኢሜጂንን ከማስተካከል ወጣቶች የሚፈልጉትንም ሐሳብ ከመናገር ብሎም ለራሳቸው ድል ከመፍጠር አንፃር ይህ አክሰለሬተር ፕሮግራም የመጀመሪያው ኢትዮጵያ ላይ አዲስ አበባ ላይ ጀምሯል።
በዚህ መርሃ ግብር ላይ ከተሳተፉና በዚህ ሂደት ውስጥ ፊልም ሰርተው ለእይታ ካበቁት ወጣቶች አንዷ በቲክቶክ ላይ ተጽዕኖ ፈጣሪ የሆነችው ሉና ሰለሞን ናት። ሉና ስፒሪት ኦፍ አዲስ የተሰኘ በስነ ልቦና ቀውስ ላይ የሚያጠነጥን ፊልም ለእይታ አቅርባለች።
ስማርት ፊልም የገባሁት ያው በትርፍ ጊዜ ኮንተንት ክሬት አደርጋለሁ የተለያዩ ሶሻል ሚዲያዎች ላይ ማለት ነው። ኢንስታግራም እና ቲክቶክ ላይ አጫጭር ቪዲዮዎች ምናምን በመስራት ሰራለኝ ዩዥሊ ና ኦፖርቹኒቲ ሲመጣ ፖስት ያደረጉ ነበረ ዘሌማኖች እንደ ስማርት ፊልም ፖስት ላይ ማይቼ ነበረ እና አፕሮች አደረጉኝ ኢንትረስት አለሽ ወይ እንደዚህ አጭር ፊልም ለመስራት ምናምን ላይ ያኔ እኔ ዝም ብዬ ዘ ኮንተንት ነው በሰራው ሶሻል ሚዲያዎች ላይ ግን ኢንትረስቱ ነበረኝ ፓሽን ነበረኝ why not be ለሞክረው ብዬ ጋር ማለት ነውና የመጀመሪያ ሁለተኛ ጊዜ ነው ከነሱ ጋር ስታራይን ፕሮጀክት እና ጥሩ ኦፖርቹኒቲ ስለነበር እንዲያልፈኝ አልፈለኩም ሶ ጆይን አደረኳቸው። በስልክ መሆኑ ደግሞ ጥሩ እንትን ይሆናል because ብዙ ጊዜ እንደዚህ አይነት መስራት የሚያስፈልጉ ብዙ ነገሮች አሉ ምናምን ሶ ኢንካሬጂንግ አይደለም በስፋችን መሆኑ ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም ቀላል ነው። እሱ በጣም ስቦኝ ነበረ ስለዚህ ልሞክረው የገባኝ ከነሱ ጋር ማለት ነው። የገባሁት ከክላሱ ጀምሮ ነው። ኮርት ክላስ ነበረ ለስምንት ሳምንት ያህል ከሱ ጀምሮ ከነሱ ጋር ትሬኒንግ ወሰድኩኝ። የተለያዩ ሆሊውድ ዳይሬክተርስ ፕሮዲሰርስ ምናምን ነበሩ የሚያሰለጥነን ሎካልም ኢንተርናሽናልም ስልጠናን ወሰድኩኝ። ከዛ ስልጠናው ሲያልቅ ነው ኤንድ ፕሮዳክታችን መጨረሻ ላይ የሰራነው ፊልም እኔ ነው ለውድድሩ የገባ ማለት ነው።
ስማርት ፊልም ፌስትን በቀጣዩም አፍሪካውያን ወጣቶችም በፊልም ስራዎች በማሰልጠን እና እንዲሁም ደግሞ ውድድሩን በዓለም አቀፍ ደረጃ እንዲስፋፋ እና እንዲታወቅ በማድረግ እንደሚቀጥል የፕሮግራሙ አስተባባሪ ሚካኤል እርሳቸው አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላላችሁ እናመሰግናለን አድማጮች። ወደ ቀጣዩ መሰናዶ እንሻገር። ባለማችን ከፍተኛ ነዋይ በሚፈስበት የፋሽን ኢንዱስትሪ ውስጥ ተቀባይነት አግኝተው ኢትዮጵያን ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያን የፋሽን ዲዛይነሮች መካከል ገነት ከበደ አንዷ ናት። ገነት በተለይ ዘመናዊ የሙሽራ አልባሳትና መዘነጫዎችን በመስራት ትታወቃለች። በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽንና የሙዚቃ ትርኢት ለማካሄድ ዝግጅት ተጀምሯል። ይህንን በማስመልከት ከገነትና ከትርኢቱ ፕሮዲዩሰር አንቷን ሊድሌ ጋር ስመኝሽ ቆይታ አድርጋለች።
ኢትዮጵያዊቷ ዕውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ተመለሰች እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው።
ያክሰሴት ኢንተሊጀንስ የነበረበት ማድረግ መጥቶ የስፌት መጥቶም ያስ ፍራም ትምህርት ነበረና እሱ ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ። ጥሩ ነገር መልበስም ወድ ነበረና ያም ብዙ ኮምፕሊት አርጓል። በተጨማሪም ወደ ክዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ እንዲሆኑ ዳይሬክሽን ሰጥቻት ሰራልኝና ያው አሁን ከልጅነትም ያደገ ነገር ነበረ። አስተዳደጋችን የሚሄድበት ምክሬ
ገነት ከሰላሳ ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች።
ካፒታል ወይናበሮ ክሪቲሲዝም ምን ነበር በዛ ጊዜ? የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው የተባለ ያው በግለሰቡም ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶዴ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያለን ቅርስ እንዲህ በቀላል በእኔ አንድ ሲምፕል ዲዛይነር ሊሰፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁትና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቃብ ስለነበረ እንዳሉት ቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ምድር ተከትሎ ባለ በጣም ብዙ ዲዛይነሮች አሉኝ። እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ
በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ መሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስልጠይቃታለሁ።
እንግዲህ ለኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል፣ ግን ለኛ ዩኒክ የሚያደርገን ወይም አውተንቲክ የሚባል የተለየ የሚያደርገን የኛ ባህል ትራዲሽናል ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ባህል አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰስተናብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር የመስራት እኛውን ታሪካችንን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሩፍ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄናዚ አልልም፣ ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግን። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት ምክንያቱም ሲንግ ኢዝ ቢሊቪንግ ይላሉ እነሱና አንዳንድ ባያወርታው ብድግ ብለው ይመጣሉ። ያ ያልሽውን ነገር በእርሻ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ ምትሰሪ ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል።
ሌላ ከምትጠቀሱበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው እና እስቲ ስለዚህ ንገሪኝ።
እግዚአብሔር ይመስገን በጣም ብዙ ልጆች ነው ያሉኝ። በተለይ በኢንተርንሺፕ መጥተው ብዙ ልጆች አብረው ተለያቆ የተው ይመለሳሉና ያው ለሴክስ ልጅን ተረግዘፍን ህብረተሰባችን ይለወጣል። ይህ በጣም አማምርበት መርቦ
ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰርና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድሌ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት።
The background of Leah Kabada would connect about they have a friendship and also Leah
እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንዳሁኑ በአለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና አሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለገነት፣ ስለስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians who will perform on the event and they are from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. Isn't it? It's in Italy. So a lot of her beginning was
በትክክል የገነት የፋሽን ዲዛይን ስራው አይመጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይሄን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የ30 ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል።
For me, our relationship is more than just a work relationship.
የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
የ30 ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀራል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህፃናት ህክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስምንሽ የቆየ ዋሽንግተን ዲሲ።
ራገልና ገለነም በቤት እሊነና ሄበን ሀለ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አብታሙ ሲዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የሳምንት ሲበለን መልካም ጊዜ።
ሀበሻ ሴቶች ልቤ በጣም ኮራ፣ ልቤ በጣም ኮራ። እስኪ በጠቂቶ ስማቸውን ልጥራ፣ ስማቸውን ልጥራ። ቆርና ጠይማ ቀዳማናቸው እንኳንስ መልካቸው ይማርካል ስማቸው፣ እንኳንስ መልካቸው ይማርካል ስማቸው። አብረከት ብለትና ትምረት ሰላማዊት ሙሉ ነበያት ማለት ያተዋበት ሰውቱ አሰገድ ፌሩዝና ፍቱ ትክክል ብዙነሻ ወደ አዘድና ህይወት ነገደ አረጋሽ ታሪክና አርጋነሽ አሚና ተዋበች ጌጤነሽ አበበች ማርታምና ብርቄ አስናቀች ታየችና ስንቄ ማክዳ ዘነብና ውቢ በቀለች ስራዬና ትርሲ ሩቅ ምስራቅ ጃፓን ከህንዶች ከጣሊያን ከእንግሊዝ ከነጮች ከአፍሪካ ከሱዳን ከግብጾች ሁሉንም ተጓዙሬ አየሁ ምንም በሀበሻ ሴት አጣሁ። ሁሉንም ተጓዙሬ አየሁ ግን እንደ አገሬ ሴት አጣሁ። የሀበሻ ልጅ ተከትላቴ ማስከተላ ወንድ ኩራትና ውበት ባንዴ ታደሎት የደም ገንቦናቸው በቴፍ ያደጉት የደም ገንቦ